ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በመጽሐፍ ዓለም ዝግጅታችን በታዋቂው ደራሲ ባቤ ጉበኛ የተጻፈውን አልወለድም መጽሐፍ ትረካ ክፍል 8 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
ኢህአዴግ የተባለው የወያኔው ጭምብል ድርጅት ቃል አቀባይ ሽፈራው ሽጉጤ ኢህአዴግ ምክር ቤት ስብሰባ በሚቀጥለው ሳምንት የሚካሄድም ገልጿል። ቃል አቀባዩ አምስተኛ ቀኑን ያገባደደው የኢህአዴግ ማዕከላዊ ኮሚቴ ስብሰባ የግምገማ ስራዎችን ያከናወነ መሆኑን ጠቁሞ የሚቀረው የአንድ ድርጅት ግምገማም ተናግሯል። በሚቀጥለው ሳምንት በሚደረገው ስብሰባ የተደረጉ ግምገማዎችን እንደገና ገምግሞ ውሳኔ ይሰጣል በማለት የተናገረ ሲሆን ያመራር ክፍተቱንም ያሟላል ብሏል። ሲፈራው ሽጉጤ ከሁለት ሳምንት በፊት የኢህአዴግ ድርጅታዊ ጉባኤ ለሚቀጥለው ነሐሴ ወር እንዲተላለፍ አባል ድርጅቶች ተስማምተዋል በማለት የተናገረውን በሐሙስ ስለቱ መግለጫው ያላነሳ ሲሆን አለማርያምን ለመተካት የሚችል ሰው ማዕከላዊ ኮሚቴ መጠቆሙንና አለመጠቆሙን ሲያገልጽ አልፎታል። በወያኔ ማዕከላዊ ኮሚቴ ስብሰባ ውስጥ ከፍተኛ መናቆር መከሰቱን ከተለያዩ ምንጮች የሚደርሱን መረጃዎች የሚጠቁም ሲሆን የሽፈራው መግለጫ ግልጽነት ማጣቱ ይህንኑ ሊያረጋግጥ የሚችል ነው ተብሏል። በደቡብ ኢትዮጵያ በባቱ ከተማ አካባቢው 12 ዓመት በፊት ያባባርሽ ያጀመረው ሼር ኢትዮጵያ የተባለው የዳች ኩባንያ የሚያወጣቸውን የኬሚካል ንጥረ ነገር ወደ ደምበል ሐይቅ እንዲገባ በማድረጉና ሐይቁን በመበከሉ ምክንያት በሰውና በከብት ላይ ከፍተኛ ጉዳት ያመጣ መሆኑን ነዋሪዎች በሐዘን ይገልጻሉ። በውሃ ብክለት ምክንያት ልጆች ለበሽታ ተዳርገዋል፣ ከብቶችም አልቀዋል። ከደምበል ሐይቅ ላይ ለናሙና የተወሰደ ውሃ በተለያዩ ባለሙያዎች ተመርምሮ የኬሚካል ክምችት ያለበትና የተበከለ መሆኑም ተረጋግጧል። ኩባንያው በኬሚካል ሐይቁን እንዳይበክል የአበባ ምርቶቹን ከሐይቁ 500 ሜትር ርቆ እንዲያመርት የሚያካሂደው የአበባ ምርት የፕላስቲክ መሸፈኛዎች እንዲያደርግ እንዲሁም በድርጅት ውስጥ ሲሰሩ ለነበሩና ጉዳት ለደረሰባቸው ሰራተኞች ካሳ እንዲከፍል ቢጠየቅም በሥራ ለመዋል ሳይችል የቀረ መሆኑን የአካባቢ ነዋሪዎችና ሰራተኛ መሪዎችም ተናግረዋል። በአዲስ አበባ ላፍቶ ክፍለ ከተማ ሐና ማርያም አካባቢ የወያኔ ባለስልጣኖች የነዋሪዎችን ቤት ማፍረሱን ተያይዘውታል። የወያኔው ኮማንድ ፖስት ተባባሪ የሆነበት ይህ የቤት ማፍረስ ዘመቻ ከተጀመረ ሳምንት የሞላው ሲሆን በብዙ ሺህ የሚቆጠሩ ነዋሪዎችን ያለቤትና ያለመጠጊያ አስቀርቷል። መሬቱን የዲያስፖራ ባለሀብቶች ገዝተዋል በማለት ለነዋሪዎቹ የሚናገሩት ባለስልጣኖች መሬቱ ህገወጥ በሆነ መንገድ የተያዘ መሆኑን ቢገልጹም ነዋሪዎቹ መሬቱን የገዙት ከአርሶ አደሮች ላይ መሆኑና ህጋዊ መሆኑንም ይገልጻሉ። ሕፃናት ከትምህርት ቤት ሲመለሱ ቤታቸው ፈርሶ የጠበቃቸው ሁኔታን እንዲሁም አለመጠጊያ የቀሩት ነዋሪዎች የቤታቸውን ግድግዳ በዶዘር እየተደረመሰ ሲፈርስና ቆርቆሮዎች እየተለቀሙ ሲሸጡ ማየታቸው እንዳሳዘናቸውና ጉዳዩን ሰምቶ ውሳኔ የሚሰጥ ባለስልጣን ያልተገኘ መሆኑን በርካታ ወገኖች እየገለጹ ይገኛሉ። የአረመኔው የወያኔ አገዛዝ ዋና ደጋፊና ተባባሪ ሆነው የቆየው ለአገልግሎቱም የኢትዮጵያን አንጡረ ሀብት እንደልቡ እንዲዘርፍ በወያኔ የተፈቀደለት ሼክ አላሙዲ በሳውዲ አረቢያ ዋና ከተማ በሪያድ ከታሰረበት ከሪትስ ካርልተን የቅንጦት ሆቴል ወጥቶ ወደ ሌላ ሆቴል የተወሰደ መሆኑ ቢነገርም በእርግጥ የት እንዳለ ማወቅ አልተቻለም በማለት ኒውዮርክ ታይምስ የተባለው በአሜሪካን ሀገር የሚታተመው ዕለታዊ ጋዜጣ አርብ መጋቢት 7 ቀን ባወጣው ወጥቶ ዘግቧል። ጋዜጣው በዘገባው በደርግ ዘመን በመንግሥት ቁጥጥር ስር የነበሩት ቁልፍ የሆኑ የማምረቻ ተቋሞች በወያኔ ከተሰጠው ጀምሮ አላሙዲ የአገሪቱን አንጡረ ሀብት ሲዘርፍ መቆየቱን አጋልጧል። በሪትስ ካርልተን ሆቴል አብረውት የታሰሩ የነበሩ ብዙዎቹ እንዲሁም ያጎቱ ልጅ የሆነው መሐመድ አብዱ እንኳን ሲለቀቅ እሱ ያልተፈታ መሆኑን ተጠቅሷል። የሼክ አላሙዲ ንብረት አስተዳዳሪዎች ግለሰቡ በደህና ሁኔታ ላይ እንደሆነና ከቤተሰብ ጋር እንደሚገናኝ ቢገልጹም ሰውየው የት እንዳለና በምን አይነት ሁኔታ ላይ እንደሚገኝ የሚታወቅ ነገር የለም ተብሏል። ከታሰሩት መካከል አንዳንዶቹ የማሰቃየት ምርመራ የተካሄደባቸው መሆኑና 17 የሚሆኑትም ለሕክምና ሆስፒታል መግባታቸው እንዲሁም አንድ ታሳሪ በምርመራ ሳቢያ የሞተ መሆኑ ቢገለጽም አላሙዲ የማሰቃያ ምርመራ ይካሄድበት አይካሄድበት የታወቀ ነገር የለም በማለት ጋዜጣው ዘግቧል። ጋዜጣው ባሰፈረው በዚህ ሰፊ ዘገባ አላሙዲ ቀደም ብሎ የሳውዲ መከላከያ ሚኒስተር ከነበሩትና ከሰባት ዓመት በፊት ከሞቱት ከልዑል ሱልጣን ቢን አብዱልአዚዝ ጋር የቅርብ ግንኙነት እንደነበረውና ብዙዎችን የንግድ ተቋሞች የከፈተው በሰውየው ገንዘብ እንደነበረም ዘግቧል። በ1980 ዓመተ ምህረት ሜድሮክ የተባለውን የንግድ ማዕከል መመስረቱን በስዊድን የነዳጅ ኩባንያ እንዲሁም በእንግሊዝ ሀገር የተለያዩ የንግድ ተቋሞች ያሉት መሆኑን ጋዜጣው ገልጾ ለክሊንተን ፋውንዴሽን በብዙ ሚሊዮን የሚቆጠር ገንዘብ የረዳ መሆኑና በአንድ ወቅትም በግል አይሮፕላኑ ክሊንተን ወደ ኢትዮጵያ እንዲሄድ የጋበዘ መሆኑን አስታውሰዋል። 1994 ዓመተ ምህረት በኒውዮርክ በወርልድ ትሬድ ሴንተር ላይ ከደረሰው ሽብርተኞች አደጋ ተያይዞም ለሽብርተኞች ገንዘብ ሰጥቷል በሚል በአሜሪካን ባለስልጣኖች ተጠርጥሮ እንደነበረም ጋዜጣው አትቷል። የእስራኤል መንግስት ከኤርትራ ክፍለ ሀገርና ከሱዳን የመጡ በአገሪቱ የሚገኙ ስደተኞችን ለማባረር ያደረገውን ውሳኔ ለጊዜው የገታ መሆኑ ታውቋል። ቀደም ብሎ የእስራኤል መንግስት እያንዳንዱ ስደተኛ $3,500 እየተሰጠው እስከ መጋቢት 30 ድረስ በፈቃደኝነት ወደ ሌላ ሶስተኛ ሀገር እንዲሄድ ያዘዘ ሲሆን ትዕዛዙን የማይፈጽሙ ስደተኞች ለእስር እንደሚዳረጉ በመግለጽ ማስጠንቀቂያ መስጠቱ ይታወቃል። ይህን የመንግስት አቋም ህገወጥ ነው በማለት የስደተኞቹ ወኪሎች ለፍርድ ቤቱ በማቅረባቸው ምክንያት ውሳኔው ለጊዜው የታገደ መሆኑን ተነግሯል። መንግስት ዝርዝር ሁኔታዎች እንዲያስረዳ ፍርድ ቤት እስከ መጋቢት 17 ቀን ድረስ የጊዜ ገደብ ሰጥቶታል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
የታባቱ
ሞትን ይሙት
ያሆር እስሞላ ወልቃስ ከተሰበር ሞት እንደሸክላ
እባካችሁ ዘመዶቼ ሞት
ሞትም አብሮኝ ይሙት።
በሳቅ በደስታ ግደሉት፣
በሐሴት በደስታ ውገሩት፣
ከአጥንቴ በታች ቅበሩት።
እባካችሁ ዘመዶቼ ለሞት የልብ ልብ አትስጡት፣
ናቁት፣ አጥላሉት፣ አውግዙት፣
በሙሾ ግንን አትበሉት፣
በሞቴ እንዳታስደስቱት። እንደ ዶርዜ ወንድሞቼ በሳቅ ታጅቤ ኮርቼ
ሞቴን በዘፈን ሞልቼ በዳንኪራ ሰበቃና በዘፈን ሆይታ አካትቼ
በሰርጌ ፍቀበር ሞቼ
ተሰርቅ ነበር ባትረሱ
በእንባው ሌን ባታፈርሱ።
እባካችሁ ዘመዶቼ በሳቅ ጉዞ ፍታፍቱኝ
በሙሾ ዋይታ አታጅሉኝ። እናቴም ፊትሽ አይክሰል በእልልታ ብርሃን ይንበልበል
በረፍቴ እንዳታፌዥብኝ በሰርጌ እንዳታለቅሽብኝ
ገጽሽ በጭንቅ አይወረሽ
ብሽ በሐዘን አይላበስ
በሆድሽ ሞት አይጨነሽ እንባ ባይንሽ አይቋጠር
የሞት ቅስሙ እንዲሰበር።
አዎን አደራ አደራችሁ የሞት ውሌን ተቀበሉ ደስታዬን ተካፈሉ።
ለንስሐ ሞት አይደለም ለፍስሐ እረፍት አብቁኝ
በዶርዜ እስክስታ አስቀብሩኝ
በልልታው ጉዞ አሳጅቡኝ በጦሩ ችቦ አሳጥሩኝ።
ጭብጨባችሁ በስልት ይውረድ
ዛፍ ቅጠሉም አብሮ እስኪረድ ሀገር ምድሩ ያቅራራ
ሐሴት ነው ይበል ጆቢራ
ሰርጌ ነው ይምታ ዳንኪራ።
እንዲህ ስሜት ሲፍለቀለቅ ሲፈነደቅ ሲግል ሐሞት
ቱማታው ሲዋጥ በላቦት
ሆይታ በሆይታ ሲራቆት
ማሳለፊያ መግቢያ ሲያጣ ፍርሃት ገበናውን ሲራቆት
መቃረቢያ ፍንጭ ሲያጣ በእንልታ ሲወገር ብሶት ብቻ ነው ሞት ራሱ የሚሞት
ከባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሞት
በልልታችሁ ግደሉት በዳንኪራችሁ ውገሩት
ካጥንቴ በታች ቀበሩት
ከባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሞት
በልልታችሁ ግደሉት በዳንኪራችሁ ውገሩት
ከአጥንቴ በታች ቀበሩት
ሎሬት ጸጋዬ ገብረ መድህን 1963 ዓመተ ምህረት አድማጮቻችን ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ መልእክት ለማስተላለፍ ከዚህ ቀጥሎ በመነዘረዝራቸው የተለያዩ መንገዶች መጠቀም የምትችሉ መሆናችሁን በትህትና እንገልጻለን። በኢሜይል መልእክት ለማስተላለፍ ለምትፈልጉ efdpu@aol.com ወይም fnotedem@gmail.com finotedem@gmail.com ብትልኩልን ይደርሰናል። በቀጥታ ስልክ 202-291-4217 ብትደውሉ ታገኙናላችሁ። ፕሮግራማችንን በስልክ የምትከታተሉ አድማጮቻችን ፕሮግራሙን ለመስማት ስልኩን ከደወላችሁ በኋላ 0ን በመጫን የድምጽ መልእክት ብታስቀምጡ ይደርሰናል። በአፕሊኬሽን ፕሮግራማችንን የምትከታተሉ በአፕሊኬሽኑ ላይ ሶሻል የሚለውን በመጫን የቴክስት ወይም የድምጽ የምስልና የቪዲዮ መልእክቶችን ያለ አንዳች ችግር ማስተላለፍ የምትችሉ መሆናችሁን ለመግለጽ እንወዳለን። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ወለደ ምዕራፍ 13 የመጨረሻው ንቅናቄ። በተወሰነው ቀን ዋዜማ ማታውኑ ከከተማው አለፈ ብሎ ወደሚገኘው ሰፊ ሜዳ ሁሉም ከያለበት ያለውን የጦር መሳሪያ እየያዘ መጣ። ከኛ ጋር የሆኑት መኮንኖችና ወታደሮችም ከያሉበት ብዙ ልዩ ልዩ መሳሪያዎች እየያዙ ሲመጡ የቀሩትም ለጦርነት ሲታዘዙ በዚህ ምክንያት ተፈልጊ የሆኑትን ዘመናዊያን መሳሪያዎች እየያዙ ለመውጣት እንዲመቻቸው በየጦር ሰፈራቸው ቆይተው ነበር። ከዚያም ሲል 200 ሺህ ያህል ህዝብ በጥቂት ጊዜ ውስጥ ተሰባሰበ። ወዲያው ማርሻል ጃፈሮስ የተባለውን ዲክታተራችንን ቢቻል እጁን እንዲይዙት ያለዚያም ከቤቱ ለመውጣት እንዳይችል ከቤቱ የተያያዘውን ማንኛውንም የሽቦ መስመር ቆርጠው የቤቱን ዙሪያ ከበው እንዲጠብቁት 10,000 ሰዎች ጥቂት መትረየሶች ቦምቦችና በቁጥራቸው ልክ ጠመንጃዎች እንዲሁም ብዙ ጥይት እንዳያዙ መደብን እንዲሁም ሌሎችን ማርሻሎችና ጀነራሎች እንደዚሁ ቢቻል እንዲይዟቸው ባይቻል እንደዚያው እንዲጠብቋቸው ለእያንዳንዳቸው 5,000 ሰው መደብን 5,000 የሚሆኑ ሰዎች የመገናኛ ዘዴዎችን እንዲያሰናክሉ የባቡር ሐዲዶችን ለማሰናከል ያህል እንዲቆርጡ መንገዶችን በመቆፈርና ማሰናከያዎችን በመደርደር እንዲያሰናክሉ አውሮፕላን ማረፊያዎችን በላያቸው ላይ ልዩ ልዩ ነገሮችን በመደርደር እንዲዘጉና በዚያውም ሆነው የሚመጣባቸውን ሁሉ እንዲከላከሉ መደብን 20,000 የምንሆን ሰዎች ወደ ሬዲዮ ጣቢያዎች ሄደን ህዝቡ ከዳር ዳር ተነስቶ ተገቢ መብቱን እንዲጠይቅ ለማሳሰብ ዓላማችንን ለማስረዳትና ሁኔታውን እየተከታተልን እርምጃችንን ለማቃናት ተመደብ የቀረው ህዝብ ደግሞ በየቦታውና በየግንባሩ ተሰልፎ መጀመሪያ ሰላማዊ ጥያቄውን እንዲያቀርብ አጥቂ ሲመጣ ግን እንዲከላከል ተመደበ ከዚህ በኋላ ሁላችንም በቆራጥነትና በልበ ሙሉነት ወደ የተመደብንበት ቦታ ሄድን ታላቁን የሬዲዮ ጣቢያ ይዘን በዚያው አስፈላጊውን ሁሉ እንድናስተላልፍ የተመደብነው ሰዎች አስደንጋጭ በሆነ ብዛት በሬዲዮ ጣቢያው ደርሰን ጣቢያውን የሚጠብቁት ዘበኞች ያለ አንዳች ማመንታት ከለቀቁልን በኋላ እዚያው ተዘጋጅተን ቆይተን ከሌሊቱ 11 ሰዓት ሲሆን ያዘጋጀነውን ልዩ ልዩ ጽሑፍ አንባቢዎችን እየቀያየርን ማሰማት ጀመርን ለጃፈሮስ ታማኞች ለነበሩ ወታደሮችም እየደጋገምን ማስጠንቀቂያዎችንና ልመናችንን አቀረብን ከሰጠናቸው ምክሮች መካከል የሚከተለው ቃል ነበረበት እኛም የሀገራችንን ጸጥታና ሰላም ለመጠበቅ በተዘጋጃችሁ ወታደሮቻችን ላይ ተነስተን እናንተም እህቶች ወንድሞቻችሁ እናቶች አባቶቻችሁ ከመካከሉ ባሉበት ለእናንተ በወታደርነት መኖር ምክንያት በሆናችሁ ባሰለጠናችሁ በሚያኖራችሁ ህዝብ ላይ ተነስታችሁ እርስ በራሳችን ብንጠፋ ከሞት የሚተርፉት ወገኖቻችን ላይ የሚደርሰውን ጉዳት አስታውሱ ለግል ስልጣኑና ጥቅሙ ለሚታገል አንድ ማርሻል ክብር ብላችሁ የወገናችሁንና የራሳችሁን ደም በከንቱ ብታፈሱ የምታገኙት ጥቅምና ክብር የለም እኛ አሁን የምንጠይቀው የገበሬውንም የነጋዴውንም የጸሐፊውንም የወታደሩንም የባለ ኢንዱስትሪውንም የጥበበኛውንም መብት በትክክል ለመጠበቅ የሚችል ሰላማዊ መንግስት እንዲቋቋም የተዘጋው ፓርላማ እንዲከፈት እንጂ ማንኛውንም ክፍል የሚጎዳ አጥቂ ስራ ለመስራት አይደለም ስለ ባልቴቶችና ሽማግሎች ስለ ህፃናትና እህቶች ብላችሁ ተለመኑን አደገኛ የሆነውና ብዙ አገሮችን ያጎሳቆለው የብዙ ህዝብ ደም መጉረፊያ የሆነውና ለውድቀቱ ቀላል መድኃኒት የማይገኝለት የእርስ በርስ ጦርነት በአገራችን ላይ እንዳይደርስ ተጠንቀቁ ኃጢአትና ትዕቢት ለእውር ህሊና ለመጀመሪያው ጊዜ ጣፋጭ ናቸው ነገር ግን የኃጢአትና የትዕቢት በቀሎች በሚመጡበት የኋለኛ ጊዜ ትዕቢተኛውንና ትሑቱን ግፈኛውንና ተገፊውን ንጹሑንና ኃጢአተኛውን በአንድ ላይ ያሰቃያሉ ወንድሞቻችን ሆይ እኛም እንጠይቀው ሁላችንም በየቦታችን ተግባራችንን እየፈጸም አንዳችን ለአንዳችን ተቃዋሚ ሳንሆን ለመኖር እንጂ አንዱን ክፍል ጥለን ሌላው ክፍል እንዲፈነጭበት ለማድረግ አይደለም። ይልቁንስ እኛ እርስ በርሳችን ስንጠቃቃ ጠረፋችን በጣላቶቻችን እንዳይደፈርና እንዳይሰለል ሁላችሁም አገራችሁን በእያላችሁበት ሆናችሁ በመጠበቅ ወታደራዊ ግዳጃችሁን ጠብቁ። ወታደራዊ ግዳጅ አገርን ከወራሪ ጠላት መጠበቅ እንጂ የገዛ ወገንን ላንድ ማርሻል ለመገዛት ከወገን ጋር መዋጋት አይደለም። ልብ ብላችሁ አስተውሉት። እነዚህ የግል ጥቅምና የስልጣን ፍላጎት ያወራቸው አለቆቻችሁ ለግል ፍላጎታቸው ሲሉ በገንዘብ እየገዙና እያበጣበጡ እጃቸውን ወደ ሰው አገር ማስገባት በለመዱ ኢምፔሪያሊስቶች ተገዝተው አገራችሁንና ጸጥታችሁን እስከ መጨረሻው እንዳያበላሹ ንቁባቸው። ይህንና የቀሩትንም ብዙ ነገሮች ከተናገርን በኋላ ሁከት ቢነሳ ብዙ ደም ይፈሳል በማለት ነው እንጂ እንዳንሸነፍ ሰግተን አይደለም። በብዙ ሚሊዮን የምንቆጠር ህዝቦች ከመካከላችን በወጣችሁ ጥቂቶች ሺህ ሰዎች ልንጠቃና ልንጨቆን አንችልም። ሰዎችን ሲያጠቃቸው የኖረው ሳይመክሩና አንድ ሳይሆኑ መነሳት በእኛ ዘንድ የለም። የአገራችን ህዝብ ዳር እስከ ዳር እንጂ እኛ ብቻ አልተነሳንም። ብቻን መነሳት እንደናንተ አለቆች ያሉት የግል ጥቅምና ስልጣን ፈላጊዎች ዓላማ ነው። እኛ ግን የምንፈልገው የጋራ ጥቅምና መብትን ስለሆነ ባንድ ላይ ተነስተናል። ወታደርና ሲቪል፣ ባላገርና ከተሜ፣ አዋቂና መሃይም ሳይለይበት ሁሉም ለትክክለኛ ጥያቄ ተነስቷል። ስለዚህ እውነትን ለመረዳት ያልቻላችሁ ጥቂት የደም ነጠብጣቦች ታላቁን ባህር በእናንተ ቀለም ለመለወጥ ብትሹና በባህሩ ላይ ብትንጠባጠቡ በውቅያኖሱ ሰጥማችሁ ከመቅረት በስተቀር ለመንጠባጠባችሁ እንኳ ቀሪ ምልክት አይገኝለትም። ይህን የመሰለውንና የቀረውንም ብዙ ምክርና ማስጠንቀቂያ ስንሰጥ ህዝቡንም በሰልፉ ላይ እንዲገኝ ስናነሳሳ ጊዜው በጣም ረፈድ ሲል ህዝቡ ከየአቅጣጫው እየጎረፈ ከተማውን በፍጹም አጥለቀለቀው። አንዳንድ መኮንኖች ወታደሩ ህዝቡን በማንኛውም መሳሪያ ያለማመንታት እንዲደበድብ ሲያዙት፣ አብዛኛው ወታደርና ብዙ መኮንኖች ማንኛውንም መሳሪያ እየያዙ ከህዝብ ጋር ይቀላቀሉ ጀመር። እንዲያውም በአንዳንድ ክፍልስ አዛዡ መኮንን እያሰሩ ይዘው በሙሉ ከህዝብ ይቀላቀሉ ነበር። ጥቂቶቹ የማርሻል ጃፈሮስ ታማኞች ብቻ አይናቸውን ጨፍነው ባነሱት ሁከት ብዙ ሰዎች በሁለቱም በኩል በድንገት ሞቱብን። የማርሻል ጃፈሮስ የቀኝ ክንድ የነበረው የአየር ኃይል ማርሻል የአየር ኃይል ወታደሮቹንና መኮንኖቹን ህዝቡን በከባድ ቦምብ ያለ ርህራሄ እንዲደበድቡ ታዞ አውሮፕላኖች አስነሳ። እነሱ ግን ከመብቱ በቀር ሌላ ያልጠየቀውን ወገናቸውን መደብደብ ወንጀል መሆኑ ስላልተሰወራቸው ዝም ብለው እየበረሩ እጁን ባይሰጥ ህዝቡን ሳይሆን የእሱንና የማርሻል ጃፈሮስን ቤቶች በቦምብ የሚደበድቡ መሆናቸውን አስረዱት። ይህን በመሰለ ሁኔታ የፈራነውን ያህል ታላቅ ጥፋት ሳይከተል ለእርቅ ከመቃረብ ደረስ። ለማርሻል ጃፈሮስ የመጨረሻ የደም ጠብታችንን እናፈሳለን ብለው ቆርጠው በመነሳት የራሳቸውንም የሌሎችንም ሕይወት በማጥፋት ላይ የነበሩትን ወታደሮች ያዙ የነበሩት መኮንኖች ከሱ ጋር በሬዲዮ ከተነጋገሩ በኋላ ጦርነቱ እንዲቆም ተደረገ። ከዚህ በኋላ ህዝቡም ወታደሩም ጸጥ እንዲል ተደረገና ከፍተኛ የጦር መኮንኖችና ታላላቅ የፖለቲካ ሰዎች፣ አንዳንድ ሽማግሌዎችና የህዝብ እንደራሴዎች በድሮ ፓርላሜንት ውስጥ ተሰብስበን ስለአገራችን የወደፊት አመራር ተመካክረን ውሳኔ እንድንሰጥ ተስማማን። በዚህም ጊዜ እያንዳንዳችን ሐሳብ ስናቀርብ ማርሻል ጃሆሮስ በተራው ሲያስረዳ እኛ እኮ የህዝቡን አለመብሰልና ለከፍተኛ በዲሞክራሲ የመመራት ደረጃ አለመድረስ በማየት ነው እንጂ እንደዚህ እስክትነሱብን ድረስ የመግዛት ፍላጎት ኖሮን አይደለም። ከእውነተኛው ሰብአዊ ደረጃ ስላልደረሰና በነጻነትም የመጠቀም ችሎታ ለሌለው ከህግ ይልቅ በኃይል መገዛትን ለሚፈልግ ህዝብ እናንተ ካሰባችሁት ይልቅ እኛ ያሰምንለት መንገድ ይሻል ይመስለኛል ካላችሁም ይሁን እኛ ነጻ ወጣ ነው እንጂ ሌላ አላደረግነውም አለ። ለማነሳውና የተከበሩ ማርሻል አሁን የተናገሩት ቃል እውነትም ሐሰትም ሊሆን የሚችል ነው። አልሰለጠኑምና ይጨቆኑ ማለት የቀኝ ገዢዎች እና ህዝብን አደንቁረው ለመኖር የሚፈልጉ ገዢዎች ዓላማ ሲሆን፣ እውነተኛ መሪዎች ግን የሚሉት ወገናችን አልሰለጠነምና ቶሎ ብለን የጥቅሙና የመብቱ መስራች የሚሆንበት መንገድ እናስተምር ነው። ህንዳዊው ታላቅ መሪ ማህትማ ጋንዲ ህንድ ራስዋን ለመግዛትና በነጻነቷ ለመጠቀም የስልጣኔ ደረጃዋ አይፈቅድላትም እያሉ የርሶን ሐሳብ በመሰለ መንገድ ያደክሙት ለነበሩ ቅኝ ገዢዎች ሲመልስ በውጭ ጌቶች ራሱን ለመግዛት አይችልም እየተባለ የሚጨቆን ህዝብ ምንጊዜም ራሱን ለመግዛት አይችልም፣ ራሱን ለመግዛት እንዲችል ነጻ ሆኖ መኖር አለበት እያለ ይከራከር ነበር። ስለዚህ እንዲሰለጥን ይማር እንጂ እንዲሰለጥን ይታፈን የሚሉትን እምነት አንቀበልም ካልኩት በኋላ ንግግሬን በመቀጠል ነጻ ወጣናችሁ የሚሉን ሻል ካለ ጭቆና ወደ ባሰ ጭቆና አሸጋገሩን እንጂ ከምን ነጻ ወጡን ስል ተናገርኩ። ይህና ይህን የመሳሰሉ ብዙ ጭቅጭቆች ሲደረጉ ከሰነበትን በኋላ ለጊዜው የመሪነቱን ስልጣን ይዞ የሚቆይ አንድ ምክር ቤት አቋቁመን ለእርቅ ሲባል ማርሻል ጃፈሮስንም የአገር ግዛት ሚኒስቴር አድርገን እድሜ ገፋ ካሉት አስተዋይነትና የሥራ ልምድ ካላቸው የፖለቲካ ሰዎች መካከል አንዱን ጠቅላይ ሚኒስትር አድርገን የወደፊቱን የህዝብ ጠቅላላ ምርጫና አስተያየት ለመጠበቅ ተስማምተን ከፈራ ነው ታላቅ ጥፋት ሳንደርስ ተለያየን። እኔም እንኳ በመንግስቱ ሥራ ተካፋይ እንድሆን ተጠይቄ ነበር። ነገር ግን በሁኔታው ገና ስላልጠገብኩ ለጊዜው በርሻዬ ብቆይ ለራሴም የበለጠ ሰላም ለሰዎችም የተሻለ ጥቅም ልሰጥ የምችል መሆኔን አስረድቼ ጥያቄውን አስቀረውት። ከጥቂት ጊዜ በኋላ ግን ፍጥሩን ሁሉ የሚያስገርም ግፍ ተፈጸመብኝ። አሁንም ደግሞ ስንት ሰዎች ደክመን ስልጣን ያስያዝናቸው ሰዎች በተራቸው ገዢ ሆነው ለመኖር በመፈለጋቸው ፍርድ ከጎደለ ጩኸቴን እንደማላቋርጥ በደንብ የሚያውቁኝን ሰው እኔን በወንጀል ከሰው በድንገት በፖሊስ አስይዘው በእስር ቤት ካቆዩኝ በኋላ ወደ ፍርድ ሸንጎ አቀረቡኝ። ምዕራፍ 14 ፍርድ ቤት ስለመቅረቤ። ለኔ እነሱ እንደሚጠሩኝ ፍጹም ወንጀለኛ ለተባልኩት ሰው የተደረገው የፍርድ ስነ ስርዓት ለሌሎች ከሚደረገው የተለየ ነበር። ፍርድ ቤቱ የተለመደው መጠነኛ ቤት መሆኑ ቀርቶ ብዙ መቶ ሺህ ህዝብ የሚይዘው የስፖርት ጨዋታ ሜዳ እንዲሆን ተደርጎ የእውነትና የነጻነት ስሜት ያላቸው ሁሉ እኔን አይተው በእኔ ቅጣት ተስፋ እንዲቆርጡ በጨዋታ ሜዳ የተደረገው ፍርድ ለማንኛውም ሰው ክፍት ነበር። በኔ ላይ የሚቀርበውን ክስና የምሰጠውን መልስ እንዲሁም የሚወሰንብኝን ቅጣት ለመስማት ይጓጓው ያገሬ ህዝብ በሜዳው ሞልቶ የተረፈውም የሜዳውን ዙሪያ ከቦ ቆሞ በኔና በዳኞች እንዲሁም በሕግ አስከባሪው ተጫዋችነት የሚሰራውን አስቂኝና አሳዛኝ ድራማ ለመመልከት በናፍቆት ይጠባበቅ ነበር። አንድ ማርሻል፣ አንድ ጀነራል፣ ሶስት ሲቪል ሚኒስትሮች የዳኝነቱን ሥራ እንዲያከናውኑ ከመመረጣቸው በላይ በድሜ ገፋ ያለና በነሱ እምነት ተቃሚ ሰው ተብሎ የተገመተ ሌላ ጀነራል ለሕግ አስከባሪነት ተመድቦ ነበር። ዳኞች ፊት ለፊት ረጅምና ሰፊ ጠረጴዛ ከፊታቸው አድርገው ተቀምጠዋል። ሕግ አስከባሪውም ከዳኞች ግንባር ተቀምጧል። ዳኞችና እኔ የምንነጋገረው ሁሉ ለሕዝብ እንዲሰማ ለማድረግ እኔና ዳኞች በምንነጋገርበት ቦታ መካከል ታላቅ የድምጽ ማስተላለፊያ መሳሪያ ማይክሮፎን ተደርጓል። በየማዕዘኑም ታላላቅ የድምጽ ማጉሊያ መሳሪያዎች ተደርገው በሽቦ መስመር ከድምጽ ማስተላለፊያው መሳሪያ ጋር ተያይዘዋል። በሕዝቡ መካከል በብዙ ፖሊሶች አስተናባሪነት የተከፈተ አንድ ጠባብ መንገድ ነበር። ሶስት የወህኒ ቤት ዘበኞች በጠመንጃ እያጀቡኝ ግራና ቀኝ ግድግዳ መስሎ በቆመው ሕዝብ መካከል ይዘውኝ ወደ ዳኞች ለመቅረብ ብቅ ስንል ወደ መድረክ እንደሚወጣ ዝነኛ ተጫዋች ሕዝቡ ዳር እስከ ዳር ጭብጨባውን አደባለቀልኝ። ለደስታም ይሁን ለሐዘን ቅጡ አልገባኝም። የምናገራቸውን እውነተኛ ነገሮች ለመስማት በማጓጓት ይሁን ወይም እንደሚጠሉት ሰዎች በስራቴ በመደሰት ይሁን ወይም ባጃ በመነዳት ይሁን የሕዝቡ ጭብጨባ ትርጉሙ አልገባኝም። ቢሆንም አልከፋኝም። ቀስ ብዬ እየተራመድኩ ወደ ዳኞች ፊት ቀረብኩ። ሕዝቡ እርስ በራሱ ሲነጋገር የሜዳውን አየር ያተመው ስለነበር ሕግ አስከባሪው ጀነራል ወደ ማይክሮፎኑ ቀረብ ብሎ ቆመና የወንጀለኛው ክርክር ሊሰማ ነውና ጸጥ እንድትሉ ትጠየቃላችሁ ሲል አስታወቀ። ሕዝቡ ከድንበር ድንበር ጭጭ ሲል ሜዳው ማዕበል ሲያንገላታው ቆይቶ ጸጥ ያለ ባህር መሰለ። ከዚያም ፍርድ አስከባሪው የወንጀለኝ ታሪክ ከመጀመሪያ እስከ መጨረሻ ባጭር ባጭሩ ተናገረ። ከተጠቀሰው የወንጀል ታሪክ ውስጥ የሚከተሉት ነገሮች ነበሩበት። አንደኛ፣ የሕዝብን መንፈስ ወደ መጥፎ ነገር ይመራል። ሁለተኛ፣ ሰው ሁሉ እኩል ነው እያለ በጌታና በሎሌ፣ በበላይና በበታች፣ በደሃና በሀብታም፣ በአዋቂና በመሐይም መካከል ያለውን ልዩነት በመካድ በአዛዥና በታዛዥ መካከል ያለውን ወሰን አፍርሷል። ሦስተኛ፣ ሕዝብን ሊያገኝ ከሚገባው በላይ ማግኘት ይገባሃል እያለ ድሆች በሀብታሞች ላይ እንዲነሳሱ አድርጓል። አራተኛ፣ አንድ መንግስት በፈለገው ሁኔታ ሕዝቡን መግዛት ሲገባው ሀ የመንግስት ባለስልጣኖች የሕዝብ አሽከሮች ናቸው፣ የሕዝብን ፍላጎት እየተከታተሉ ሕዝብን ማገልገል እንጂ ለነሱ ፍላጎት ሲሉ የሕዝብን ፍላጎትና ጥቅም ለመጋፋት መብት የላቸውም በማለት ለ በዘርም ሆነ በጉልበት በእውቀትም ሆነ በሀብት የተገኘ ታላቅነት ሁሉ የቆራጭ ፈላጭነት ስልጣንን ከፈለገ ታላቅነቱን መካድ ያሻል በማለት ሀ አንድ ተራ ወታደርና ጀነራል፣ አንድ መንገድ ጠራጊና ዶክተር፣ አንድ ደሃ ገበሬና ጠቅላይ አገረ ገዥ ምንም እንኳ ባሉበት ሰው ሰራሽ ደረጃ ቢለያዩ በተፈጥሮ እኩል ስለሆኑ እንዲሁም ተመሳሳይ ፍላጎትና በየመስመራቸው ተፈላጊነት ስላላቸው አንዱ ሌላውን በማይገባ የሚጫንበት ኃይል ሊያገኝ አይገባውም በማለት ገራሙንና ጨዋውን ሕዝብ አበላሽቷል። አምስተኛ፣ ከመወለዱ በፊት ጀምሮ እስከ ዛሬ ድረስ ሰዎች ለሁሉ በምትበቃ በዚህ ሰፊ ዓለም ላይ ድርሻቸውን ተከልክለው በስቃይ ከመኖር ሳይወለዱ ቢቀሩ ወይም ቶሎ ቢሞቱ ይሻላቸዋል ይላል በተስፋ እየተጽናኑ መከራውን ሳይመለከቱ በሰላም የሚገዙትን ድሆች በመንፈስ አሽፍቷቸዋል። ስድስተኛ ይህ ሁሉ አልበቃው ብሎ ሰው ትክክለኛ በሆነና አድሎ በሌለበት ህግ ስልጣን እንጂ እንዳህያ በዱላ መገዛት የለበትም በማለት ባስነሳው አድማና ረብሻ የብዙ ህዝብ ህይወት አስጠፍቷል። ሰላማዊ የሆነውን አገዛዝም በጥብጧል። ሰባተኛ ለብዙ ዘመን ሲሰራበት የኖረውን የእምነትና የባህል ወግ በመቃወም በሃይማኖት የማይመሳሰሉ ሰዎች በጋብቻም ሆነ በማንኛውም ነገር እንዲገናኙ የተከበሩት በዓላት እንዲሻሩ በማድረግ እምነትንና ልማድን የሚያረክስ ወንጀል ሰርቷል። በዚህ ሁሉ ወንጀል ምክንያት በመንግስቱና በአገሩ ላይ የደረሰው ጉዳት እጅግ ከባድ በመሆኑ ለዚህ ተመሳሳይ ለሌለው ወንጀል ምንም እንኳን ሌላ ህግ ሊፈጠር ባይቻል ለመጨረሻው ከፍተኛ ወንጀል የሚታዘዘው ቅጣት እንዲፈጸምበት ፍርድ ቤቱን እጠይቃለሁ። ይህና ይቀረውም አስከራሚ ወንጀል በህግ አስከባሪው አንደበት ሲነገር እውነትንና ሐሰትን ለይተው ያወቁት ታዲያ ይህ መልካም ትምህርት ነው እንጂ ምን ወንጀል ነው እያሉ እርስ በራሳቸው ሲያጉረመርሙ እንዲያው በጨለማ እምነት የሚመሩት ክፉ ነው ሲሏቸው ክፉ ነው ደግ ነው ሲሏቸው ደግ ነው የሚሉ የተሸለመው ሁሉ ባለሙያ የታሰረው ሁሉ ወንጀለኛ የሚመስላቸው የዋሆቹ ወገኖች ግን ወየው ጉድ ለካ የሚያል ወንጀለኛ ኑሯልና ወየው ጉድ ሁኔታውን ሲያዩት ደግ ይመስላል እያሉ ይተካከሱብኝ ነበር። ከዚህ በኋላ የዳኞች ሰብሳቢ የሆነው ማርሻል ወደኔ እየተመለከተ ታዲያ አንተስ የተከሰስክበትን ወንጀል መስራትህን ታምናለህ ትክዳለህ ሲል ጠየቀኝ። እኔም የሰራሁትን ሁሉ አልክድም በቀረበብኝ ክስ ከተዘረዘሩት ነገሮች መካከል ስራዎችን ወንጀል ለማስመሰል እየተጠጉ ከተነገሩት ጥጭቶች በቀር ሁሉንም ሰርቻለሁ። ይሁን እንጂ ወንጀል ከመትሏቸው ይልቅ ትምህርት ብትሏቸው ተገቢ ስማቸው ነው አልኩት። ለመሆኑ ጠበቃስ ለምን አያቀርብም ሲል ከሲቪሎቹ ዳኞች አንዱ ወደ ማርሻሉ ዳኛ ዘወር ብሎ ጠየቀ። እኔን ከመጠየቃቸው በፊት ጠበቃ አልፈልግም አልኩ። ንግግሬንም በመቀጠል አይገኝም እንጂ የምፈልግስ እውነተኛ ዳኛ ነበር። እውነትን ተከትሎ የሚፈርድ ኃይልና የመኖር ፍላጎት ነፍሱንና አካሉን አስረው ነጻነቱን ያልገፈፉት በፍርሃትና ባድርባይነት ወህኒ ቤት ያልገባ እውነተኛ ዳኛ ባገኝ በጥብቅናዬ ችሎታ ለአንዲቷ ቅንጣት ለኔ ህይወት ቀርቶ ባለም ላሉ የተገፉ ሰዎች ሁሉ ተሟግቼ በረታሁላቸው ነበር። ነገር ግን ዳኛ የለም። ዳኛም ከሌለ የጠበቃ መኖርም ሆነ አለመኖር የሚያመጣው ለውጥ የለም። ስለዚህም ጠበቃ አልሻም አልኩ። እሺ አለ ማርሻሉ ወደኔ እየተመለከተና ከወንበሩ ላይ እየተስማማ ቀጥል አርጎም ለመሆኑ ወንጀለኛነትን ታምናለህ አታምንም ሲል ጠየቀኝ። እኔም ከዚህ የሚከተለውን ረጅም መልስ ሰጠው። የተከበራችሁ ዳኞችና ተመልካቾች ለጥቂት ጊዜ ታግሳችሁ እንድትታደሙኝ እለምናችኋለሁ። እናንተ የከሰሳችሁኝ ለምን እንደሆነ ስለማውቅ በጥያቄና መልስ ጊዜ ከመናጠፋ ተሰብስቦ የሚመለከተንን ህዝብም በጸሃይና ቆሞ በመዋል ከመናደቅ የክሴን መልስ ባጭሩ ልንገራችሁ። እኔ በምንም መንገድ ወንጀለኛ አይደለሁም። ይህንም የምነግራችሁ ወንጀልንና ወንጀል ያልሆነ ነገርን ለይታችሁ እንድታውቁ ነው እንጂ እኔን ወንጀለኛ አይደለም ብላችሁ እንድትምሩኝ አይደለም። የህሊናችን ህግም ሆነ የሃይማኖት ህግ፣ የማህበራዊ ኑሮ ህግም ሆነ የህግ ሰዎች የመሰረቱት ህግ እንደሚያስረዳን ወንጀል የሚባለው ነገር ሰዎችን በመጉዳት ጥቅማቸውን በመቀማት መብታቸውን በመግፈፍ እነሱን በመጥላት የሚፈጠር ነው። መግደል፣ መቀማት፣ መሰልን አለመውደድና ሌሎችን ብዙ ነገሮችን ወንጀል ተብለው ያልተጠቀሱበት ህግ ይኖር ይሆን? ያለ አይመስለኝም። እንግዲህ እኔ የነዚህ ወንጀሎች ተቃዋሚ እንጂ ሰሪና አድራጊ አይደለሁም። ክቡራን ሆይ፣ በዚህ መሰረትማ ለቅሚያ፣ ለመግደል፣ ለድንቁርናና ለችግር ጠበቃ ሆናችሁ የምትከራከሩትና እነዚህ ነገሮች በሰው ዘር ላይ ሰፍረው እንዲኖሩ የምትወዱት እናንተ ወንጀለኞች ናችሁ። የነዚህ ነገሮች ተቃዋሚ የሆንኩት እኔ እውነተኛ ዳኛ ነኝ ማለት ነው። ምናልባት ከዚህ ተሰብስቦ ከሚሰማንና ከሚመለከተን ህዝብ መካከል በእናንተ ምክንያት የተሰቃየ ብዙ ሰው ይኖራል። ይህ ቦታ ለእውነተኞች አደገኛ ባይሆን ኖሮ እዚህ እየቀረቡም ይመሰክሩባችሁ ነበር። ነገር ግን እውነትን በመናገርና በመስራት የኖርኩት ሰው የደረሰብኝን መጉላላት ባይናቸው ስላዩ ወንጀላችሁን ሊመሰክሩባችሁ አይችሉም። እኔ ግን ምናልባት በችግሩ ጊዜ የረዳሁት ከድንቁርና ነፃ እንዲሆን ያስተማርኩት ፍቅርንና ርህራሄን በሐሳብና በሥራ ያሳየሁት ወዳጅ ይኖረኝ እንደሆነ እንጂ ግፍ የሰራሁበትና የጨከንኩበት ጠላት እንደሌለኝ ከህሊናዬም እና በቅርብ ከሚያውቁኝ ሰዎች የበለጠ ምስክር አልሻም። የእናንተም ቢሆን አፋችሁ እንጂ ህሊናችሁ አይቃወመኝም። መልካም፣ እንግዲህ ችግሩ እዚህ ላይ ነው። ወንጀለኛ እናንተም ሆናችሁ ወይም እኔ፣ በእናንተና በእኔ መካከል ታላቅና አስታራቂ የሌለው ልዩነት አለ። በእውነቱ በእኔ እምነት ነገሩን ስመለከተው በጣም ያስገርመኛል። ወንጀለኞች እናንተ መሆናችሁን ስራችሁ እየመሰከረ ሰላማዊውን ሰው ወንጀለኛ ብላችሁ አስራችሁ ትጠይቁኛላችሁ። አሁን የምንሟገተው ለህግ ወይም በህግ አይደለም። እናንተ የምትሟገቱት ለወንጀላችሁ መልካም አኗኗር ሲሆን፣ እኔ ደግሞ ለሰዎች መልካም አኗኗር ነው። ወንጀሎች ካልጠፉ ሰዎች በደህና ሊኖሩ አይችሉም። ወንጀልን የሚቃወሙት ሰዎች ካልጠፉም ወንጀሎች የክብር ቦታቸውን እንደያዙ ሊኖሩ አይችሉም። የምትሟገቱት ወንጀሎቻችሁ እንዳይነኩባችሁ ከሆነ እነሱን ለማጥፋት የምሞክረው ሰው በእናንተ በወንጀል አምባዎቹ ፊት ወንጀለኛ ነኝ። የምትከራከሩት ለእውነተኛ ነገር ቢሆን ኑሮ ግን ተስማምተን መልካም ነገሮችን ከመስራት አልፈን እንደዚህ ባለው የድራማ መድረክ ላይ ከመታየት ባልደረስ ነበር። ድሮም ቢሆን የኃይልን አገዛዝ የምቃወመው ህግንና ነጻነትን እንዳያጠፋቸው በማለት ነው እንጂ ራሱን መምራትና መግዛት የማይችልን ፍጡር እንደ ሕፃን ልጅ እየቆነጠጠ መልካም ትምህርት የሚያስገኝ በሆነበት ጊዜስ እኔም የኃይል አገዛዝ ደጋፊ ነኝ። ነገር ግን በኃይል ሲገዙና ሲፈሩ ለመኖር ማደንቆርና ማስቸገር በፍጹም እቃወማለሁ። ይህን ወንጀል ነው ካላችሁም ያሻችሁን ስሩ፣ ሞትን ፍረዱብኝ። ራሴን ሌቦችና ወንበዴዎች አድፍጠው ከገደሏቸው ወገኖቼ እንዳንዱ ከመቁጠር በቀር በወንጀለኛነት እንደተቀጣው አልቆጥረውም። ክቡራን፣ ሕጉ ሁሉ የተዘጋጀው የእናንተን የአውሬነት ጥቅም ለመጠበቅ ብቻ ነው? ሕግ የምትሉት የእናንተን የግል ደስታ የሚቃወሙትንና ለእውነተኛ ነገር የሚከራከሩትን ሰዎች የምታጠፉበትን የተንኮል እቅድ ነው? ሕግ የምትሉት ድሆችንና ጠበቆቻቸውን አሳዶ ለማጥቃት ተላላቆችን ሌቦችና ነፍሰ ገዳዮች በክብር ለመጠበቅ ያረቀቃችሁትን ማጭበርበሪያ ነው። በዚህ አይነቱ ህጋችሁ እርግጥ ወንጀለኛ ነኝ። በእውነተኛ ህግ ፊት ግን እናንተ ወንጀለኞች እኔ ህግ አስከባሪ ነኝ ብዬ ስናገር ሁለተኛው ሲቪል ዳኛ በቃ አተታ አታብዛብን የተከሰስክበትን ወንጀል ፈጽመሃል አልፈጸምክም ለዚህ አሁን ወይም የለም የሚል መልስ ሰጠል አለኝ ቆጣ ብሎ። እኔ ደግሞ ሰራሁም አልሰራሁም ለማለቴ ዋጋ አልሰጠውም። የቀረበብኝ ክስ በማስቀጣት ፈንታ እናንተም እንድትከተሉት የሚያስፈልግ ጠቃሚ ትምህርት ነው ብዬ ነው የምነግራችሁ አልኩት። መልካም ትምህርት ነው የምትለው የቱን የቱን ነው ሲል ለዳኝነት የተመረጠው ማርሻል ጠየቀኝ። የኔ የህይወቴ መመሪያ ዓላማዎች የሚከተሉት ናቸው። አንደኛ ሰዎች ሁሉ በዚህ ዓለም ላይ እስካሉ ድረስ ከመከራ ከችግርና ከድንቁርና በተቻለ መጠን ነፃ እንዲሆኑ ማስተማር። ሁለተኛ ሌሎችን ሳይበድሉ ራሳቸውም ነፃ ሆነው እንዲኖሩ ማሳወቅ። ሶስተኛ እያንዳንዱ ሰው ሲቻለው የሌሎችን ችግርና መከራ ለማቃለል እንዲሞክር ባይቻለው ደግሞ የራሱ የሆነውን መልካም አኗኗር እንዲጠብቅ እንጂ ሌሎችን እንዳይጎዳ መከላከል። አራተኛ ሰዎች ሁሉ ኑሯቸውን በማሻሻል ከሰላማዊና ንጹህ ኑሮ እንዲደርሱ በተቻለ መጠን በትምህርትና በሥራ መገፋፋት ለነዚህም አርአያ ሆኖ መገኘት። እነዚህ ሥራዎቼ ወንጀሎች ናቸው? በፍጹም አይደሉም አልኩ። ታዲያ ለዚህማ አዲሱ አስተዳደር ማሰቡን አታውቅም? ሲል ሲቪሉ ዳኛ ጠየቀኝ። እኔ ስለዚህ ጉዳይ ብዙ የማውቅ ይመስለኛል። እኔ በስም አላምንም። ንጉሳዊ አገዛዝ በምክር ቤት ስልጣን ስር ያለ ንጉሳዊ አገዛዝ ኮንስቲቱሽናል ሞናርኪ በብዙ ሀብታሞች ስልጣን የሚመራ አገዛዝ አሪስቶክራሲ በወታደራዊ ኃይል ብቻ የሚመራ አገዛዝ ሚሊተሪ ዲክታተርሺፕ ህዝብ ሊሾማቸውና ሊሽራቸው በሚችል መሪዎች የሚመራ አገዛዝ ዴሞክራሲ እንዲሁም ሌሎችን ብትሏቸው ሁሎችም ለህዝብ ከተስማሙና መልካም ከሰሩ መልካም ናቸው። ህዝብን ከበደሉ ግን ሁሉም መጥፎ ናቸው። እኔም የምደግፈው ስሙን ብቻ በማምለክ ሳይሆን ለህዝብ የሚሰጠውን ጥቅም በማየት ብቻ ነው። በፓርላሜንት ስር ባለ ንጉሳዊ መንግስት ስር ነጻነታቸው፣ መብታቸውና ጥቅማቸው ተጠብቆ የሚኖሩ ህዝቦች በብሪታንያ በስዊድን በኖርዌይ በዴንማርክና በሌሎችም አገሮች ይገኛሉ። ስሙ የህዝብ መንግስት ሪፑብሊክ በሚባል መንግስት ስር ተጨቁነው ታፍነው መብታቸውንና ጥቅማቸውን ተገፈው የሚኖሩ ህዝቦች በብዙ አገሮች ይኖራሉ። ስለዚህ ለህዝብ የሚስማማ ካልሆነ የህዝብ መንግስት ሪፑብሊክ ብላችሁ ያቋቋማችሁትን ጨቋኝ ድርጅት አልደግፍም። ስለዚህ ለህዝብ የሚስማማ ካልሆነ ሪፑብሊክ የህዝብ መንግስት ብላችሁ ያቋቋማችሁትን ጨቋኝ ድርጅት አልደግፈም። ለህዝብ መልካም የሚሰሩ ከሆነ በነገስታትም ቢሆን በሌሎች አይነት መሪዎች ያለ ምክንያት የተፈጠረ የስሜት ጥላቻ የለብኝም። ህዝብን በነጻነት በርህራሄና በቅን መንገድ የሚመራ ከሆነ ለጨካኞችና ለግፈኞች ሁሉ ምሳሌ ሆኖ ሲጠራ የኖረው የሮማው ንጉሠ ነገሥት ኔሮን ቄሳር እንኳ ከሞት ተመልሶ ቢነግስና ለህዝብ መልካም ቢሰራ በሙሉ መንፈሴ እንደምደግፈው እርግጠኛ ነኝ። እንዲሁም ይመራቸው ለነበረ የአገሩ ህዝቦች ርህሩህና ቸር በመሆን ተወዳዳሪ ያልተገኘለት ህንዳዊው ማህተማ ጋንዲ ከመቃብሩ ተነስቶ ድሮ ያልታየበትን ፈላጭ ቆራጭነት ቢፈልግ በሙሉ መንፈሴ እቃወመዋለሁ። ስለዚህ የህዝብ መንግስት የሚል የመሸንገያ ስም ሰጣችሁ ከማንም በበለጠ ህዝብን የምትጨቁኑበትን መንግስት በፍጹም እቃወመዋለሁ። በዚህ ምክንያትም ልትገሉኝ ትችላላችሁ። ሞት ስትፈርዱብኝም የምትሰጸት ይመስላችኋል። እኔ በዚህ በጸጸት እንደናንተ ቅል ነኝ መጥፎ ስራችሁንና ህዝብን መጨቆናችሁን የምትተው ካልሆነ መቶ ጊዜ እየሞትኩ እንደገና በወለድ መቶ ጊዜ የገደላችሁኝ መሆናችሁን ባስታውስ ይህ መቀጣጫ ሆኖኝ ዝም ልላችሁ አልችልም እኔ ዓለምን የማያት እናንተ በምታዩበት አይን አይደለም እናንተ እንደምታዩት ዓለም ጠባብ ናት ግማሹ ካልተሰቃየባት ግማሹ ሊደሰትባት የሚችል አይመስላችሁም ግማሹ ባሪያ ካልሆነ ግማሹ ጌታም ይሆን አይመስላችሁም ስለዚህም ራሳችሁን ጌታ ለማድረግ ወንድሞቻችሁን ባሪያና ደንቆሮ ማድረግ ፈልጋችሁ እኔ ግን ዓለምን የማያት እንደናንተ አይደለም ዓለም በእኔ አይን ውብና ሰፊ ናት ድንቁርናን ጭካኔን መመቀኛኘትን ራስን ብቻ መውደድን አስወግደን ተባብረንና ተፋቅረን ብንሰራ ከመካከላችን ባሪያና ደንቆሮ ሳይኖር ሁላችንም በጌትነት እንኖራለን ለቅሶና ዘነን እየተመለከቱ ባንድ ጆሮ ዘፈንን ባንድ ጆሮ ለቅሶን እየሰሙ ባንድ አይን መከራን ባንድ አይን ደስታን እያዩ ከመኖር በተቻለ መጠን ክፉ ነገሮችን ሁሉ አስወግዶ የጋራ ደስታን መፍጠር አይሻልም ምነው ልብ ሲታይ እምነቱንና ምስጢሩን ገልጾ የሚያሳይ ሆነና ልቤን ገልጬ ባሳየኋችሁ በንጹህ ክሊናዬ የሚታየውን ቅን መንገድ አይታችሁ ሐሳባችሁን ትለውጡ ነበር ወይም መልካም ነገር ከሞላበትና ያላድሎ ከተሰጠ ንጹህ አየር ጋር ተዋህዶ በመላሰውነታችሁ የሚዘዋወረው ደም ህሊናችሁን ባነደደው ሞራ ሳይመረስ ምነው ወደ አንጎላችሁ በደረሰ ዳሩ ይኩሉ አይሆንም እናንተ ልታዩት የምትችሉት በሸፍጥና በስጋት የተሸፈነ የዛሬ ጥማችሁን ብቻ ነው ለሌላው ወገናችሁ እንኳን ቢቀር ካካላችሁ ተከፍለው ለወጡ ልጆቻችሁ አታስቡ ምንስ ለሰዎች የማሰብ ባህሪ ባይኖራችሁ በዚያው በጠባቡ አስተያየታችሁ ለግል ልጆቻችሁ አታስቡ ለነሱ ማሰባችሁ ግልጽ ነው ወደ መቃብር ይዛችሁት ልትወርዱ ወይም ወደ ሰማይ ይዛችሁት ልትወጡ የማትችሉትን ወይም በህይወታችሁ ዘመን ተጠቅማችሁበት ለመጨረስ የማትችሉትን ሀብት ሌሎችን እያስራባችሁና እያስቸገራችሁ የምትሰበስቡት ለግል ልጆቻችሁና ለስስታችሁ ስትሉ እንጂ በልተን እንጨርሳለን ብላችሁ እንዳልሆነ የታወቀ ነው ከ50ና 60 አመታት በላይ የሆነ እድሜ ያላችሁ ለጊዜው መኖሪያም ካስፈልጋችሁ በላይ ሀብት ያላችሁ ሰዎች በብዙ ሚሊዮን የሚቆጠር ገንዘብ በልተንና አግጠን እንጨርሳለን ብላችሁ የምታስቡ ከሆናችሁስ በርግጥ ሰው መባል ይቅርና እንስሳና አውሬ ለመባል እንኳን አይገባችሁ እንዲያው ልዩ አውሬዎች ናችሁ የምትቀሙት ለልጆቻችሁ ከሆነም በዚህም ደንቆራችኋል ለልጆቻችሁ በእውነት የምታስቡ ከሆነ የቅሚያና የኃጢአት ገንዘብ ሰብስባችሁ ከህዝብ አርቃችሁና አጣልታችሁ በብልግናና በስድነት ከመታሳድጓቸው ይልቅ ወደፊት ከወንድሞቻቸው ጋር በደህና ሁኔታ ሊኖሩ የሚችሉበት የደግነት ቅርስ አውርሷቸው ጽኑ በሆነ ሰላም ካልተመሰረተች ዓለም ተለዋዋጭ መሆኗን አትዘንጉ የትናንት ጌቶች የዛሬ ድሆች የነገ ሀብታሞች መሆናቸውን ከታሪክ ተማሩ እንዲሁም የዛሬ ገዳዮች የነገ ተገዳዮች ይሆናሉ ለድሆች ወገኖቻቸው የውሾቻቸውን ያህል ክብር አይሰጡ የነበሩ የፈረንሳይ ባለጸጎች ደማቸው የፓሪስ መንገዶች ማጠቢያ አልሆነም ይናቁ የነበሩትና ሪፑብሊካን በሚል ስም የተነሱት ድሆችስ ማንንም ሳይመርጡ ሀብታምነትን ብቻ ወንጀል አድርገው ብዙ ህዝብ አልፈጁም ይህስ ነገር በብዙ አገሮች አልደረሰም አውጣኝ ጌታዬ ይህ ነገር በአገሬ ላይ እንዲደርስ አልመኝም እኔ የምመኘው ዛሬ አርጄ ነገ ልታረድ ዛሬ ቀምቼ ነገ ልቀማ የሚለው የልበ ደንዳናነት እምነት ተወግዶ እንዲሁም ዛሬ እንደ ተጠቃሁ ነገ ማጥቃት አለብኝ የሚለው የተጠቁት ሰዎች የመበቀል ስሜት ተወግዶ ታላቅ እርቅና ሰላም ወርዶ የነገው ዓለማችን ለሁሉም መልካምና ሰላማዊ ኑሮ እንድትሰጥ ነው የሰው መከራና ችግር የሚያሳዝነው የቸርነትና የፍቅር አምላክም በዚህች ውብ አድርጎ በፈጠራት ዓለም የሚወዳቸው ፍጥሮቹ በደስታና በፍቅር ለመኖር ችለው ሲያመሰግኑ ታይቶ ይደሰት። ክብራን የኔ ምኞትና ሐሳብ ሁሉ በዚህ እምነት ላይ የተመሰረተ ነው። የምደክመውም የማስተምረውም ለዚህ ግብ እንጂ ከሰዎች መካከል ማንኛውንም ወገን እንዲጎዳ አይደለም። የወንድሞቻችሁን ጥቅም እንደራሳችሁ ጉዳት አድርጋችሁ ትቆጥሩታላችሁ። እነሱ በተጠቀሙ እናንተ ምን ትጎዳላችሁ? ባሮች እናጣለን ብላችሁ ነው? ግድ የለም፣ በዚህ አትስጉ። ዘመናዊ የግዙፍ ጥበብ እድገት ያስገኛቸው ልዩ ልዩ መሳሪያዎች የብዙ ባሮችን ጉልበት የሚፈልጉ አይደሉም። አንድ ዘመናዊ የእርሻ መሳሪያ ከብዙ መቶ ገባሮች የበለጠ ያገለግላል። ይህን ለምሳሌ ተቀስኩት እንጂ ማንኛውም ሥራ በዘመናዊ ዘዴ እየተፈጠነና የሚፈለገው ብዙ ድካም በጣም እየተቀነሰ ሂዷል። ከዘመናዊው እድገት የሚገኘው ፍሬም ሰላምና መተዛዘን ካለ ለሁሉም በቅቶ የሚተርፍ ነው። ነገር ግን ብዙ ጥቅምን ምቾትንና ደስታን ለማግኘት በግዙፍ ስልጣኔ የምንራመደውን ያህል ወይም ከዚህ በበለጠ በመንፈስ ስልጣኔ ተራምደን የምናገኘውን ነገር ሁሉ በፍቅርና በሰላም ተካፍለን ካልተጠቀምንበት ችግርና ጭቅጭቅ ሁሉ ጊዜ ከኛ ጋር ይኖራሉ። የኔና እኔን የመሳሰሉት ሰዎች ጥረትም የፍቅርና የሰላም ጠንቆች የሆኑት አሮጌዎቹ የቅሚያና የብልጠት ልምዶች ከመሰሎቻቸው ጋር ተወግደው እውነተኛው ቅዱስና ሰላማዊ ኑሮ እንዲመሰረት ነው። አእምሯችሁ ጮርቃ ነውና ፍቅር በመላችሁ ጊዜ አዝማሪዎችና አንዳንድ ግጥም ጸሐፊዎች እየደጋገሙ የሚያሰሙንን አመንዝራ መንፈሳችንን የሚያረካልንን የሴትና የወንድ ፍቅር ማለት አይደለም። እኔ የምነግራችሁ የሰዎችን ተዛምዶና መተዛዘን ገልጾ የሚያሳየውን ፍርሃትና ጥርጥርን፣ መጋደልን፣ ስስትን፣ ንፍገትንና ተንኮልን፣ ምቀኝነትን ደምስሶ ሰላምን በግዙፍ አካል ሊያመጣት የሚችለውን ረቂቅ ፍቅር ነው። እኔ የምሞትለቱ ፍቅር ዓለምን በብልግናና በስድነት ለመሙላትና ግብረገብነትን ከሰዎች ሕሊና ለመፋቅ ሰብአዊ ክብርን በገንዘብ የሸጡት የሆሊውድ አክተሮች የሚገልጹት እርኩስ ፍቅር አይደለም። ርኅራኄን፣ ጸጥታን፣ ጨዋነትን ለሚያስተምረው ብዙ ቅዱሶች ለተሰውለት ሰው ከእንስሶች የተለየ ፍጡር መሆኑን ለሚመሰክረው ቅዱስ ፍቅር ግን ለሴት ለወንድ ለትንሽ ለትልቅ ሳልል እሞታለሁ። አሁን ዳኞችንም ተመልካቾችንም አደከምኳችሁ መሰል። እምነቴን በቀላሉ ለማስረዳት እንደማልችል ሳውቀው በከንቱ አላድክማችሁ። ቢሆንም እንግዲህ ወደፊት ብዙ የማደክማችሁ አይመስለኝም። ፍቅር ሰላም እንዲኖር ከፈለጋችሁ እኔንም ሆነ ሌሎችን የኔ መሰሎች ልታስወግዱ ትችላላችሁ። ግን ምርጫችሁ ለእናንተም ሆነ ለሌሎች ደግ አይመስለኝም። ክፉ ሥራዎች ካልጠፉ በክፉ ሥራዎች ሕሊናቸው የቆሰለ ሁሉ አንዱን ስታጠፉ ሌላው እየተተካ ሰላም ይነሳችኋል። ሲብስም ሁሉ ጊዜ አጥፊ መሆናችሁ ቀርቶ አንድ ቀን ትጠፋላችሁ። ከዚህ ሁሉ ለጋራ ሰላምና ደስታ የግል ፍላጎትን መስዋዕት ማድረግ አይሻልም? ይህን ከተናገርኩ በኋላ ፍርዱ በሌላ ቀን ሊሰጥ ቀጠሮ ሆነ። እኔም በመጣሁበት ሁኔታ ወደ ወህኒ ቤት ተመለስኩ። ሁሉም ወደ ቤቱ ተመለሰ። ጠቅላላ ዝግጅታችን በዚህ ይጠናቀቃል። ይህንኑ ዝግጅት ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።